መቀለ ከተማ ላይ የተካሄደውን የሐኪሞች መሰባሰብ ደግሞ ዓለም ፍስሐ ተከታትሎታል።
የትግራይ የሕክምና ባለሙያዎች ዛሬ ከፌደራልና የክልል ርዕሰ መስተዳድር ተወያይተዋል። ከዛሬ በፊት ለዶክተሮች ትምህርት ተከልክሎ የነበረ ግድ ተነስተዋል። ለዚህም ይቅርታ እንጠይቃለን ሲሉ የፌደራል ጤና ጥበቃ ሚኒስትር ዴኤታ ወይዘሮ ሳህረላ አብደላሂ ገልጸዋል። በውይይቱ በጣም በርከት ያሉ ለፌደራል ጤና ጥበቃ፣ ለክልል መስተዳድርና ለክልል ጤና ጥበቃ ቢሮ የሚመለከቱ ጥያቄዎች ተነስተዋል። ወይዘሮ ሳህረላ አብደላሂ ትምህርትን አስመልክቶ ለተነሳው ጥያቄ ማብራሪያ ሰጥተዋል።
ምናልባት ከዚህ ቀደም ተሳትፎ ከዚህ በኋላ መማር አትችሉም ወይም ትምህርታችሁ እዚህ ጋር ያበቃል የሚለው ኮሜንት በጤና ሚኒስትር ስር ያው ቀደም ብሎ የነበረ ነገር ሊኖር ይችላል። ግን ተፈጥሮም ከነበረም ለባለፈውም ቢሆን አሁን ያለው ሲስተም ማስተካከል ስላለበት ድጋሚ ቅርታ መጠየቅ እንፈልጋለን። ግን በተለይ ከካሪኩለም ጋር ተያይዞ ስኮፕ ኦፍ ፕራክቲሱ መለየት አለበት የሚለውንም አጠቃላይ ከፕሮፌሽናል አሶሲሽኖች ጋር እየተነጋገርን እንገኛለን ማለት ነው። ስለዚህ እሱም እየተፈታ የሚሄድ ነው ማለት ነው።
በሕክምና ባለሙያዎች ከተነሱት ጥያቄዎች አንዱ ከንግድ ፍቃድ አሰጣጥና አዲስና ነባር ተመራቂ ባለሙያዎችን የሚመለከት ነው።
ላይሰንስ ስንሰጥ እንግዲህ የጂፒ ምደባ አቁመናል። በዚህ አጋጣሚ መደባ ስናቆም ግን ላይሰንሳቸውን ባለበት አክሰስ በሚያገኙበት አካባቢ ሁሉ ላይሰንሳቸውን እንዲወስዱ የማድረጉ ስራ ነው። እሱም ምናልባት በአተገባበር ላይ ክፍተት ካለ ተመልሰን እኛ የምናየው ይሆናል ማለት ነው። ከዚህ ቀደም ተመርቀው ለነበሩትም አዲስ ለሚመረቁትም ጎን ለጎን አያይዘን ላይሰንስ እየሰጠንበት እንገኛለን ማለት ነው። ምናልባት ባለፉት አንድ ወር አካባቢ እንግዲህ ወደ 400 አካባቢ የሚሆኑ የጀነራል ፕራክሽነር የተመረቁ ዶክተሮች ነበሩ። እነሱም በምደባ አማካኝነት እንግዲህ ምደባ ሳያገኙ አሁን ባለኝ መረጃ ግን ሁሉም ባለፈው ተመርቀው የነበሩት የጤና ባለሙያዎች ወደ ስራ እንደገቡ ነው የማውቀው።
የፌዴራልና የክልል ጤና ቢሮ ያላችሁ ግንኙነትና የድጋፍ አሰጣጥ ስርዓት ምን ይመስላል ተብለው ወይዘሮ ሳረላ ሲመልሱ እንዲህ ብለዋል።
ዶክተር ሀጎስም እዚህ ያለ በየጊዜው በየሎተሩ እንገናኛለን። ስንገናኝም አንዱ እንግዲህ ስፔሲፊክ ጋፕን ለይቶ ድጋፍ የማድረግ ነው። በዛም መልኩ በሁሉም አካባቢ እንግዲህ አጥጋቢ ድጋፍ እየተደረገ ነው ማለት የሚል ግምገማኛም የለንም። ነገር ግን ሰፖርት የመደራረጉ የመናበቡ ነገር አለ። ግን አሁንም ጋፕ ካለ ግን እየተደጋገፍን የምንሄድበትና ባለንም የግንኙነት አግባብም እየሰራንበት ስለሆነ ሙሉ ለሙሉ ግን ፌዴራል መንግስት ክልሉን መንግስት እየደገፈ እንዳልሆነ ግን ተብሎ ቅድም የተጠቀሰው ነገር ምና አንዱ እንደውም እየለየ ነው የነበረው። ትልቁ ነገር አብዛኛው አካባቢዎች ስንዘዋወር አንዱ ያገኘነው ክፍተት ግንባታዎች እንግዲህ በክልሎች ይገነባል። ግን ግንባታዎቹ ቀድሞ ባለማለቃቸው ምክንያት ሜዲካል ኢኩዊፕመንቶቹ መጥተው ይቀመጣሉ። ከዛ ኮንቴነር ውስጥ እንግዲህ ለስድስት ወሩም ለአንድ አመትም ከዛም በላይ ይቀመጣሉ። በኋላ ኢፌክቲቭነሳቸውንም እንግዲህ ማየት ይቻላል ማለት ነው። ስለዚህ አንዱ ተነጋግረን እንደ ጤና ሚኒስትርም አንዱ አክሽን የወሰድ ነው። በተለይ ግንባታቸውን ሳይጨርሱ ወደዛው ፋሲሊቲ የተመደበላቸው ሜዲካል ኢኩዊፕመንት ቢኖር ግንባታውን ለጨረሰው አካባቢ ግን ቅድሚያ እንዲሰጠው የሚል ተነጋግረናል። በዛም ነው እንግዲህ እየሄድንበት ያለን። በተለይ ከሜዲካል ኢኩዊፕመንት ጋር ተያይዞ እንግዲህ ባለፈው ሁለት ሶስት ቀናት እንግዲህ ወደ 300 የሚሆኑ የአልትራሳውንድ እና 50 የሚሆኑ የኤክስሬ ማሽኖች በተለይ ዲጂታል ኤክስሬዎች ገብተዋል። እንደ ሀገር እንግዲህ 30%ን የፋርማሲቲካል ሰፕላይ እንግዲህ ወደ ሀገር የሚያስገቡት የነበሩት በተለይ የፕራይቬት የመድኃኒት አስመጪዎች ነበሩ። ነገር ግን አሁን ካለው የፎሬን ከረንሲ እና ፕራዮሪቲ ከመሰጠቱ አንጻር ጋር ግን ያለው እንደምታውቁት በተለይ እነዚህ የፕራይቬት የሕክምና ወይም ደግሞ የፋርማሲቲካል አስመጪዎች እነሱም እንደሌላ ወረፋ ይጠብቃል።
በመጨረሻ በአይደር ሆስፒታል የሚገኘው ስራ ያልጀመረ የጨረር መሳሪያ የሚመለከት በቀጣይ እናየዋለን ብለዋል።
ኢሚዲየት ሪስፖንስ እንሰጣለን። ሌላው ከኢቦላ ጋር ተያይዞም የተባለውን ነው። እነሱንም እንግዲህ ተመልሰን ሪስፖንስ እንሰጥባቸዋለን።
ከተሳታፊ የህክምና ባለሙያዎች ዶክተር አብርሃ ገሰሰ ውይይቱን አስመልክተው ያላቸውን አስተያየት እንዲህ ይገልጻሉ።
ውይይቱ አሪፍ ነበር። አንደኛው እንትን ችግሮቹ በነቂስ ወጥቶ ላይኛው አመራር እንዲረዳ መደረግ ነው ዋና መሬት ላይ ያለው ችግር ማወቅ ለመፍትሄ ግማሽ መንገድ ተብሎ ስለሚታመን ይህንንም ለከፍተኛው አመራር ዞ እንዲያውቀው መንገድ ስለከፈተ ከአሁን በኋላ ለሚደረግ የመፍትሄ ሀሳቦች መነሻ ይሆናል ብዬ አስባለሁ። የባለሙያ ጥያቄ ተፈቷል ብዬ አላምንም። እስከ 2005 ዓ.ም ጀምሮ የወጣ መምሪያ ነው። እስካሁን ሲተገበር አልነበረም። አሁን ግን ይተገበራል ተብለዋል። ግን መነሻው ጥያቄ ይሄ አይደለም። የደሞዝ ጥያቄ ነበር። እሱ አልተነካም። ግን እንደነበረው ነው። ጥቅማጥቅም ነው። ይሄ የዲዩቲ ነው። በፌዴራልም በትክክል አልተመለሰ። እውነት ለመናገር ሲቪል ሰርቪስ ያወጣው ህግና የጤና ጥበቃ የሚሰጠው የዲዩቲ አከፋፈል ስርዓት ለየብቻው ነው። አሁን ለምሳሌ የሲቪል ሰርቪስ ህግ ምን ይላል? ቀዳሚና ሁሉ ለሚሰራ በሰዓት ተከፍሎ ለጥፍ እንዲከፈለው ነው። እኛ እንደዛ አይደለም በአገር ደረጃ ማለት ነው። እኛ ይያልን ያለ ነው ሲቪል ሰርቪስ ያወጣው ህግ በተግባር ላይ ይዋል።
ሰሰው ታድሽም ያላት አስተያየት እንደሚከተለው ተነገራለች።
የጤና ባለሙያዎች ጥያቄዎች በተደጋጋሚ የሚነሱ ጥያቄዎች ናቸው። ማለት አዲስ ጥያቄ አልተነሳም ዛሬ በውይይት ግን ያው የተሰጡን ምላሾች የዛሬው የተለየ ነበር። ለምሳሌ እንደ ድሮ አሰራር ነው የሚሰራው ተብሏል። ታክስ